Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች፣ አውቶቡሷም ግጥም እንዳለች ነው። መስታወት አድራጋውም እዚህ ጋቢና አብራናለች።
እንደምን አመሻችሁ። ጋቢና በአራት የአሜሪካ ግዛቶች ጉዞ በማድረግ ላይ ይገኛል።
ወደ ኢትዮጵያ በተመለከተ ደግሞ መጽሐፍ ልካለው የለባንዳ ዩኒቨርሲቲ $50,000 የሚሆን መጽሐፍ ሰብስቤ፣ ፕሮሰሱ በጣም አድካሚ ሆኖ አሁን ዝርዝር ማልፈልገው አልተሳካም። በዛ ምክንያት መጽሐፉ ለሳውዝ ካሮላይና የበጎ አድራጎት ድርጅት 5 አመት መጽሐፉን ይዤው ነው ጋዙሬ ዙሬ ከዚህ ካሮላይና ሴልጅ ቤቱ ከዛው ላይ ስመጣ ደከመኝና ለዚህ ሀገር ረዳታ ሰጠሁት።
የባህላችን ነገር ሆኖም አለቃን እናከብራለን። አበሽነት እንትን እና ብዙ ጊዜ አለቆች በስራቸው ያሉትን አበሾች ይወዷቸዋል።
በእኛ ሀገር ትልቁ የሌለው ወይም በትምህርት ደረጃም የማይሰጠው አንድ ነገር አንድ ሰው ከአካባቢው ያለውን ተነሳስቶ በአካባቢው ያለውን ነገር ተጠቅሞ መፍትሄ አምጥቶ ያንን ነገር ለሀገሩም ለራሱም ለሁሉም ተጠቃሚ የማድረግ ነገር የሌለ ይመስለኛል።
በፌስቡክ @vaya ማህሪክ ላይ ተሳተፉ፣ አስተያየቶቻችሁን ስጡ። ውይይቶቹ የእናንተ ናቸውና እንድትሳተፉ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሼ መጥቻለሁ። ዩናይትድ ስቴትስ ኔቫዳ ክፍለ ሀገር ላስ ቬጋስ ከተማ ውስጥ አንድ አጥቂ ትላንት እሁድ ማታ በካንትሪ ሙዚቃ ዝግጅት ላይ ተኩስ ከፍቶ ቢያንስ 50 ሰው ገድሎ ከ400 በላይ ማቁሰሉን ፖሊሶች አስታወቁ። ጥቃቱ በዩናይትድ ስቴትስ ታሪክ በጅምላ የተኩስ ጥቃት በተገደሉ ሰዎች ብዛት ከምንጊዜውም በላይ ከፍተኛ መሆኑ ታውቋል። የላስ ቬጋስ ከተማ ፖሊስ እንደገለጠው አጥቂው እዛችው ኔቫዳ ክፍለ ግዛት መስኩዊት ከተማ የሚኖር ስቴፈን ፓዶክ የሚባል የ64 ዓመት ዕድሜ ያለው ነጭ ነው። ታጣቂው ማንዳሌ ቤይ በሚባለው ባለቁማር መዝናኛ ሆቴል 33ኛ ፎቅ ላይ ከሚገኘው ክፍሉ ላይ ሆኖ ከመንገድ ባሻገር ሙዚቃ ዝግጅት ለማየት ሜዳ ላይ በተሰበሰበ 22000 ሰው ላይ ሲተኩስ፣ እየተጫጫሁ ሲደበቁና ሲሮጡ ቪዲዮዎች ታይተዋል። ፕሬዝዳንት ዶናልድ ትራምፕ ግድያውን የለየለት ሰይጣናዊ አድራጎት ሲሉ አውግዘዋል። ሁለት የካሜሮን እንግሊዘኛ ተናጋሪ ክፍለ ግዛቶች ተገንጥለን ነጻ መውጣት እንፈልጋለን በሚል ትላንት እሁድ በተካሄደው ሰልፍ ላይ ቢያንስ 12 ሰዎች በጸጥታ ኃይሎች መገደላቸው ታውቋል። የሀገሪቱ መንግስትም በሁለቱም ክፍለ ግዛቶች እንቅስቃሴዎችን እየተቆጣጠረ ነው። የካሜሮን መንግስት ትላንት እንደ አውሮፓውያን አቆጣጠር ጥቅምት 1 ቀን ነጻ ወጥተናል ብለው ያወጁትን ተገንጣይ ቡድኖች ለማስቆም በሺዎች የተቆጠሩ ወታደሮች አዝምቷል። ቀደም ብለው ወጣቶች ከፖለቲካ መሪ ፓርቲዎች እና የሲቪክ ማህበረሰብ ቡድኖች የቀረበላቸውን የሰላም ጥሪ ችላ ብለው የመንግስት ህንጻዎችና ጦር ሰራዊቱ ላይ ጥቃት አድርሰዋል። ነጻ ሀገር ነን ብለው ባንዲራቸውንም ሰቅለዋል። ፈረንሳይ ማርሴይ ከተማ ውስጥ ትላንት እሁድ ሁለት ሴቶች በስለት ወቅቶ የገደለው አጥቂ ጥቃቱን ከመፈጸሙ 2 ቀን በፊት በፖሊሶች ታስሮ የተለቀቀ ሰው መሆኑ ተገለጠ። የፈረንሳይ ባለስልጣናት እንደተናገሩት የተለያዩ ስሞች የሚጠቀመው ይህ ሰው አርብ ዕለት የሊዮን ከተማ ፖሊሶች ከመደብር ዕቃ በመስረቅ ተጠርጥሮ ይዘውት በኋላ ግን በቂ ማስረጃ ባለመቅረቡ ተለቋል። በዘገባዎች መሰረት ሰውየው ማርሴይ ዋና ባቡር ጣቢያ ላይ አላህ ወአክበር ያለ እየጮኸ ሴቶቹን በስለት ከወጋ በኋላ ፖሊሶች በጥይት መተው ገድለውታል። የእስልምና መንግስት ብሎ ራሱን የሚጠራው ቡድን በራሱ የዜና አውታር በኩል ለማርሴዩ ጥቃት ኃላፊነት ወስዷል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪው የጋቢና ዝግጅቶች ልምራችሁ።
ጋቢና ቪኦኤ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜር እና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ጋቢና በመንገድ ዛሬ
በሲያትል ከሚኖሩ ትውልደ ኢትዮጵያውያን ጋር የተደረገ ውይይት ነው ለዛሬ ያዝንላችሁ። ጽዮን ግርማ ኢትዮጵያውያንና ቴክኖሎጂ በሚል ርዕስ በአማዞን በማይክሮሶፍትና በቦይንግ ውስጥ በከፍተኛ የሐላፊነት ቦታ ላይ ከሚሰሩ ኢትዮጵያውያን ጋር ያደረገችውን የመጨረሻውን ክፍል ውይይት ነው ይዘንላችሁ የቀረብነው። እነሆ
አድማጮች፣ በሐሙስ ምሽት ዝግጅታችን በአማዞን የፋይናንስ ማናጀር የሆነችው ወይዘሮ አጋር መኩሪያ ከታክሲ ስራ የማይክሮሶፍት የአይቲ ግሎባል ሰርቪስ ኢንጂነሪንግ ዳይሬክተር አቶ መኮንን ካሳና የቦይንግ ኳሊቲ ኢንጂነር ከሆነው ዶክተር ሸቱንዮ ጋር በሁለት ክፍል ባደረግነው ውይይት የጀርባ ታሪካቸውን፣ የትምህርት ስኬቶቻቸውንና ልምዳቸውን ሲያካፍሉን ቆይተዋል። እነሱ የደረሱበት ደረጃ መድረስ ለሚፈልጉ ወጣቶች የሚያጋሩት ሐሳብ እንዳለ ጥያቄ አቅርቤላቸው ነበር። ሁለተኛው ክፍል ያቋረጥ ነው። የቦይንጉ ዶክተር ሸቱንዮ ከሚሰጠው ምላሽ ውይይቱን እንቀጥላለን።
ወደዚህ ለሚሄዱ ሰዎች መነግረው ነው በመጀመሪያ ደረጃ ለሁሉም ሰው መነግረው ማለት ነው። እነዚህ ሲኖር ብዙ ሰው ሲያትል ብታውቁ ብዙ አመት በመማር ነው እና ይመጣው ይጠይቁኛል እና ኦሌስ መነግረው ምንድነው ትምህርት ቤት መሄድ ስለተባለ ብቻ ዝም ብላችሁ ትምህርት ቤት አትሄዱ። ትልቁውን ያለው ስፔሻሊ በኢትዮጵያ ኮሚኒቲ ማየው ከበደ ትምህርት ቤት ስለሄደ አለሙ ሁሉም ዝም ብሎ ይሄዳል። ከዛ ደግሞ ጥናት ሳረጉ የትኛው እኔ ችሎታዬ ምንድነው? እኔ ሜካኒካል ጀር ስለሆንኩኝ እሱ ሜካኒካል ላይ አንችላል። እሱ ደግሞ በኤሌክትሪክ ወይ በኮምፒውተር እግዚአብሔር የሰጠችው ታል እንችላል። መጀመሪያ ፍላጎቱ ማወቅ ነው። ግን አንድ የትምህርት ቤት ክፍል ብሎ ከገባ በኋላ እኔ ኦልዌስ ምንድነው ተስፋ ለመቁረጥ የአሜሪካ ትምህርት እንደ ኢትዮጵያ አይደለም። ዛሬ ኢንጂነርን ጀምሮ ያልተሳካለ ሰው ነገ ነርስ መሆን ይችላል። ከዛ ደግሞ ተመልሶ ኢንጂነር መሆን ይችላል። ዛሬ ቢወድቅ እንደ ኢትዮጵያ ወይ እንደሌላው ሀገር ተባረሃል ውድሮውላል ይባል ይላል። እየታገሉ በ10 አመት አንድ ድግሪ መጨረስ ይችላል እና ትልቁ ነገር ተስፋ ለመቁረጥ እኔ የምፈልገው ይሄን ነው። ይሄ ነገር ያዋጣኛል ከያዙ ጠንክሮ መስራት ነው ትልቁ ነገር። እና በአካባቢው ደግሞ አሁን በዚህ ጊዜ አሁን በተለይ አሁን የትኛውም የአሜሪካ ዩኒቨርሲቲ ውስጥ አትሊስት 5 10 አብሻ ይጠፋ ፍሬሽማን ከሆነ ሲኒየሩ ኦልዌስ እኛ የሚጎለን ነገር ምንድነው ያየሽ እንደሆነ እኔ ትምህርት ቤት ሲሄድ ኢንዶኔዥያዎች በተለይ ከኤዥያ መጽዎች የአስር አመት ኖት ይቀመጣል። እኔ ተመርቄ ሲሄድ ለሚቀጥለው ኢንዶኔዥያው ሰጥቶ ይሄዳል። ያኛው ለዛ የኛ ያባህል የለም እና
ለተማሪዎቹ አስቀምጣውላቸው ተማሩ ውስጥ መሄዱት
ተመርቆ ሲሄድ ለሚቀጥለው ተማሪ አይታወቁም እኮ
ግን አንድ
ሀገር ስለሆኑ ይሰጣጣሉ። እና የዚህ ሀገር ደግሞ ብዙ መረጃ አለሽ ማለት በጣም ትልቅ ለውጥ ያመጣል። እና እኛ ቀድመን የተማርነው እንኳን በዛ ላይ ብንደክም አሁን የሚመጣው መጠየቅ አለበት አፕፍሮንት ወደፊት ቀርቦ ከጠየቀኝ ነው የሚችል እንዴ የሚል ሰው አለ መስለኝ።
እንዴት ወደፊት ቀርቦ ለሚጠይቁ መልስ እንደምሰጥ ቀጥለን እንመጣበታለን። አቶ መኮንን ይሄን ጥያቄና እንደው እንደገና መልስ ይዙር እንዳልሄድ የአይቲን ይሄን ጥያቄት መልሰዋል ግን አያይዘን እንድትመልሰው ማለት ነው። አይቲን ከሌላው ዘርፍ ጋር ለምሳሌ ከዲቨሎፕመንት ከንግድ ካስተዳደር ወይም ከማኔጅመንት ከሴኩሪቲ ጋር ያገናኝቶ አዋህዶ ለመስራት አብርሃም ምጣያ ይዘም ተመክረው መከራለው ይሄን ለሚፈልጉ ሰዎች አንድ ላይ አርገን
ኦኬ። እኔ ሁለቱም ያሉት እንደተጠበቀ ሆኖ አንድ ነገር የምጨምረው ምንድነው በተለይ ይሄ አሁን ዘመን አመጣሹን ይሄ በኮምፒውተር ላይ የተመሰረተ ቴክኖሎጂን ለመጠቀም ለራስም ጠቀሜታ ለማግኘት ለወገንም የሥራ ዕድል ለመፍጠር ዋናው የሚያስፈልገው ነገር አንደኛ ፍላጎቱ ነው፣ ሁለተኛ ተነሳሳሽነት ነው። በአሁኑ ሰዓት መቼም እዚህም አሜሪካን ሀገር አማዞንን የሚሆን ማይክሮሶፍትን የሚሆን ሌሎች የተለያዩ ፌስቡክ የሚሆን ጉግል የተለያዩ በዚህ ደረጃ ካምፓኒ አቋቁመው ንግድ አቋቁመው ከራሳቸውም አልፈው አገራቸውን ለማስጠራት በዓለም ደረጃ እዚህ ደረጃ ሊደርስ የተቻለ ብዙዎች እንደውም ብዙም የተማሩም አይደሉም የሚገርምሽ ደረጃ። ግን ያ ነገር ስላለ ትንንሽ ስላወቁት ያንን ተጠቅመው ኢንተርፕሪነሮያል ሆኑበት ማለት ምንድነው just በእኛ ሀገር ትልቁ የሌለው ወይም በትምህርት ደረጃም የማይሰጠው አንድ ነገር አንድ ሰው ከአካባቢው ያለውን ተነሳስቶ በአካባቢው ያለውን ነገር ተጠቅሞ መፍትሄ አምጥቶ ያንን ነገር ለሀገሩም ለራሱም ለሁሉም ተጠቃሚ የማድረግ ነገር የሌለ ይመስለኛል። አጭር ምሳሌ ልስጥሽና እኔ በዛ ተዋዋለሁ ለምሳሌ ይሄንን ነገር ለማሳየት። አሁን ለምሳሌ ማይክሮሶፍት እንዴት እንደተቋቋመ ዞር ብለን የዛሬ 40 አመት ብናይ የዛሬ 40 አመት ማይክሮሶፍት በሚቋቋምበት ጊዜ ኮምፒውተር የሚባለው ነገር ይሄን ህንጻ ያክል ነበር። ከዛ በላይ ዋጋው በሚሊየን በሚሊየን ብር የሚቆጠር ዋጋ ነበረው። IBM ነበር የሚሰራው። ከዛ በላይም ኮምፒውተሩን መጠቀም የሚችል ሰው በጣም ልዩ የሆነ ባለሙያ የሆነ በቴፕ በመናምን በመናምን ለዚህ ፊልድ ያረገ የሚሰራ በጣም በጣም ዝግ የሆነ ነገር ነበር። ያን ጊዜ ነው የዛሬ 40 አመት ያ ሁሉ የኮምፒውተር ውድነት ትልቅነቱ በጣም ስፔሻላይዝድ የሆነ ስኪል ማስፈልጉ ሁሉ እንደ እንቅፋት ሳያዩት ቢልጌትስና ጓደኞቹ ተነስተው ይሄንን ኮምፒውተር አሳንሰን በእያንዳንዱ ቤት በእያንዳንዱ ጠረጴዛ ላይ አስቀምጠን እያንዳንዱ የዓለም ማህበረሰብ እንዲጠቀምበት የምናደርግበት ደረጃ እንደሳልን ብለው የተነሳሱት አይሽ ተነሳሳሽ እንድትማጥያ ነው። አሁን ስታዩ ነው እያንዳንዳችን እቺ ይዘናት የምንዞር ቴሌፎን ድሮ የ40 አመት በስንት ሚሊዮን ዶላር በሚገዛ ይሄንን ቤት በሚያክል ኮምፒውተር በላይ ፕሮሰሲንግ ፓወር አላታ። ያን ነገር እነሱ አስበው እየሰሩ ያሻሻሉ ስለመጡ ነው እዚህ ደረጃ ላይ ደረሱ። እና አሁን ለኢትዮጵያ ወገኖቻችን ወይም ለነኚህ ወጣቶች የምመክረው ምንድነው በአካባቢያችሁ ባለው ማንኛውም ነገር ልታገኙት በምትችሉት ነገር የአካባቢያችሁን ችግር የሚፈታ የመንግስትም ይሁን የግል ኑሮም ይሁን ችግር የሚፈታ ማንኛውም አይነት ነገር ይሄን ቴክኖሎጂ እየተጠቀሙ ቢሰሩ ለራሳቸው መተዳደሪያ ይሆናል። ከዛም በኋላ አልፎ አልፎ ያገራቸውንም ወገናቸውንም አድርጎ እንደገና እንደውም ለዓለምም ለዚህ ደረጃ የሚደርስ ነገር ማምጣት ይችላል። አማዞንም ጀፍ ቤዞም 1994 ሲመጣ ነው ራሱ እዚህ ነበርኩ። አማዞን እዚህ ስራ ሲጀምር ያን ጊዜ ስራ እንድቀጠረው ፈርሰተው ነው
ሰብሰብ ያደረግ ነው እንድንሄድ ከረዘመ አዳምጡንም ብዬ ነውና እናመሰግናለን። አጋር እስቲ የስራ ስነ ምግባር ምን ይመስላል በመስሪያ ቤቶች ውስጥ? አሁን እነዚህ ትልልቅ ኩባንያዎች ናቸውና ስለ ኢትዮጵያውያኖች ስናወራ የስራ ስነ ምግባርም አብሮ ይነሳልና የስራ ስነ ምግባሩ ምን ይመስላል? የኢትዮጵያውያኖችስ የስራ ስነ ምግባር ምን ይመስላል? ምን አይነት መንገድ ነው የምትከተሉት?
በጣም ጥሩ ጥያቄ ነው። እንግዲህ የዚህ አገር ስነ ምግባር የስራ ስነ ምግባር በሰዓት መገኘት ስብሰባዎች ላይ ሌት አለመሆን እኛ ብዙ ጊዜ ኢትዮጵያውያኖች 5-10 ደቂቃ ሌት እንሆናለን
ብቻ
በትንሹ ስራ ቦታ ሲሆን 5-10 ደቂቃ ምሳ ከሆነ እንግዲህ 2 ሰዓት ነው ኖርሙ አይደለ ሌት አለመሆን የተጠየቀው ነገር ስራ ከተሰጠን በዚህ ቀን ፈልጋለሁ ከተባለ በዛ ቀን ማድረግ
ጥያቄ ምንድነው ምን ይመስላል የስራ ጥብቀቱን ጭምር እንድትነግሪን ነው የስራ ስነ ምግባሩ
ጥብቀት ማለት
ምን ያህል ጥብቅ ነው በመስሪያ ቤት ውስጥ ያለው በእናንተ መስሪያ ቤት በአማዞን ውስጥ ያለው አንቺ በምትሰሪበት መስሪያ ቤት ውስጥ ያለው የስራ ስነ ምግባር ምን ይመስላል? በዛ የስራ ስነ ምግባር ውስጥ ኢትዮጵያውያኖች በደንብ ይሄደው ይሰራሉ ወይ ይከተላሉ ወይ ስነ ምግባሩ?
ብዙ ኢትዮጵያውያኖች አላቅም አማዞን ውስጥ የተወሰኑ ኢትዮጵያውያኖች ነው ማቀውና አማዞን በጣም ሪላክስ ያደረገ ነው። እንትኑ የስራ ኤንቫይሮንመንቱ በጣም ሪላክስ ያደረገ ነው። በጂንስ ነው ስራ የሚገባው።
ኦኬ የስራ ቦታው ዘና ያለ
ነው። ከቦይንግ ጋር ባነጻጸረው ቦይንግ በጣም ደንበኛ ልትሽል ለብሰሽ ነው የምትገቢው። የቆዩ ሰዎች ናቸው። አትሊስት በትንሹ 20 አመት የሰራ ሰው ነው ያለው ቦይንግ። ከ15 አመት በላይ የሰራ ሰው ነው የምታገኘው። አማዞን በብዛት አዲስ ነው ህዝቡ። ትልቅ ካምፓኒ ስለሆነ እያደገ ያለም ካምፓኒ ስለሆነ ወጣት ነው በብዛት የምታዩ። ሌላው ደግሞ በጣም ሪላክስ ያደረገ ዘና ያለ መስሪያ ቤት ነው። በጂንስ ነው ስራ የምንገባው።
አለባበሱ ዘና ያለ ቢሆንም ሰዓቱ የስራ ማስረከብ ሁኔታው የስራ ማድረሱስ ምን ይመስላል?
የኮርፖሬት ስራ ነው። ማድረስ ያለብሽን ስራ በሰዓት ማድረስ አለብሽ። ቀደም ብለሽ ካደረሽ ጥሩ ነው። በስራ ሰዓት መገኘት፣ ሌላው ተስማምቶ መስራት መቻል ከአጠገብሽ ካሉ ሰዎች ጋር። የኛ ሀገር ባህል ከዚህ ሀገር ባህል ጋር በብዙ ነገር ይለያልና ያንን መለያየት ያለውን ነገር ሪኮግናይዝ አድርጎ ወይም አስተውሎ አክሰፕት አድርጎ ሁለቱን ባላንስ ማድረግ መቻል ትልቅ I think adjustments ነው ይጠይቃል adjustments ግዴታ እንደ ሀገር ቤት ባህል መጥቶ ዝመጣበቅ አይቻለም የራሳችን የሆነ core values አሉን አብሶ እንደ አብሻነታችን የዚህም ሀገር ደግሞ የራሳቸው ባህል አለና በሁለቱን balance የማድረግ ነገር ይጠይቃል በየትኛውም ስራ ግን compare ባደርግ Amazon በጣም relax ያደረገ ነው in terms of ልብሳችን እና casual ነው በጣም very casual
የቦይንግ እንስቲ ምን ይመስላል የፍራ ስነ ምግባሩና ከውጭም ያሉ ሰዎች እስካሁን ይሄን ስራ አድል ያላገኙ እንደው ቢያገኙ ምን አይነት የፍራ ስነ ምግባር ማሟላት አለባቸው ቅድም አጋር የተከሰቸው ለምሳሌ ተግባብቶ መስራት
የፍራ ስነ ምግባር እዚህ ሀገር ምንድነው ትልቁ ነገር የተሰጠሽና አሳይመንት ወይም
የቤት
ስራ በሰዓቱ ወይም አስቀድሞ መስራት ነው እንጂ አሁን ይሄ የ እንዴ ልበሱ እንዴ ልበሱ አሁን እየቀረ መሰለኝ ብዙ ቦታ ላይ
የኔ ጥያቄ ግን አለባበሱም አይደለም
ያ ሶ ትልቁ የስራ ስለምግባር እንዳልሽ የኢትዮጵያና የሌሎች ሲታይ ምንድነው እኔ ካየሁት እኔ የራስ ማወርሰውን ኢትዮጵያ በጣም ውጪ ልናረፍ እኔ ባየሁት ነው እንግዲህ በቦይንግም ሆነ በትምህርት ቤትም ባየሁት ውጪ በራሳችን ኮሚኒቲ ህብረተሰብ ላይ ልንዘገይ እንችላለን ስራ ሲመጣ ግን ቀድመን ምንጨርስኛንን ለነገ የተባለው ዛሬ አዘጋጅተን ምንጠብቅ እና እኔ በአካባቢ ያሉ ኢትዮጵያውያን ያያቸው ጎበዝ ነው በዚህ በስና ስራ ስለምትዋር ስራ ላይ ስትሆን አንተባም ሌላው የለተለት እንቅስቃሴያችን ላይ ነው እና ሌላው ምንድነው ትልቁ ነገር ስራ ስለምትዋር ያለው ቦይንግ ውስጥ እንትን አሳይመንት ይቀያየራል የዛር ሳምንት የተባለው ነገ ስትገቢ ኦ እንደዚህ ሆኗልና ዛሬ ማለቅ አለበት ይባላል በሂደት ምትማሪው ምንድነው አንተ ቀድመሽ አስበሽ አንዳንዴ ቤት ሁሉ የመስራት ይኖርብሽ ይችላል ትልቁ ያ ነው እኔማ እንጂ ከሌላው ዜጋ ጋር ሲታይ እኔ በአካባቢ ያሉ ኢትዮጵያውያኖች በጣም ታታሪ ቀድማ ሰራችን ምንጨርስ የተበሰገነ ሰራተኞች
በሌላ ቦታ ነው ምጣር መጨመርም ፈልጋለሁ
ላይ ደስ ላይ ለጨመረና የባህላችን ነገር ሆኖም አለቃን እናከብራለን አበሽነት እንትን አለቃን እናከብራለንና ብዙ ጊዜ አለቆች አበሾችን በስራቸው ያሉ አበሾች በስራቸው ያሉትን አበሾች ይወዷቸዋል አንድ አንጨቃጨቅም አንከራከርም እየተጠነን እንሰራለን እና ብዙ ጊዜ ችግር አንፈጥረን ከማኔጅመንት ጋርና ያ አይ ቲንክ ጥሩ ኳሊቲ ነው ግን ሁሉ ጊዜ ዝም ብለን ስራችንን ወስደን እንስራ ሳይሆን እንዲሁ ናቹራሊ አለቃን ቦታ መስጠት ጥሩ ነገር ነው ካለቃ ጋር ጥሩ ሪሌሽንሺፕ አለ ማለት ለእድገትም ለሁሉም ነገር ያመቻቻል ጥሩ ኳሊቲ ኦብዘርቭ ያደረኩት ነው
እሺ አቶ መኮንን ዝጋም ጨምረው
አይ ቲንክ ሁሉም ነገር ተብሏል ግን እኔ ጥያቄሽ እንደገባኝ ከሆነ የአሜሪካ የስተለይ የመንግስት ሳይሆን የግል መስሪያ ቤቶች በጣም ወጋጥዋቂ ናቸው ማለቴ ምንድነው ያለባበስ የምናም ሳይሆን ለምሳሌ አሁን ሴት ልጅ ማክበር አብሮ ከሚሰራ የሥራ ባልደረባ ጋር መከባበር በጣም ከከበሬታ ማልፎ በጣም ጠንቃቃ መሆን ያስፈልጋል ሐሜታ ማለት ከሥራ ቦታ የሚደረግ ወሬ እንደዚህ አይነት ነገር በጣም መጥፎ ነው ለምን እንደኛ ወለ እንደኛ ማገር ማለት አይቻልም አንዳንድ ጊዜ የዚህ ሀገር ባህል ብዙ ምስጢር አይጠብቁም ለምን ለወደፊቱ የሚመጣውን የህግ ክስ የተመሰሰሉ ነገሮች በጣም ስለሚያሰጓቸው ማንኛውንም ነገር ቶሎ ለሐላፊ መናገር ለህግ ማስተዋወቅ ምናምን ስለሚወዱ ሐሜታ ነው ይሄ ወዳጅ ነው ይሰማኛል ምስጢር ይዝልኛል ብሎ ማውራት በጣም አስቸጋሪ ነው ለምን ባልታሰበ ደረጃ ወጥቶ ችግር ሲፈጠር ታየዋለሽና በተለይ ሴቶችን አሁን ለምሳሌ ኢትዮጵያ ውስጥ አንዳንድ ሁኔታዎች እንደምናየውኛ የተለያየ አይነት አቀራረብና ከሄድ አለ ዛካው እዚህ በጣም አስቸጋሪ ነው እንደዚህ አይነት የመሳሰሉ ነገሮችን በጣም መጠንቀቅ ያስፈልጋል በተለይ ግን ስራን በተመለከተ ደግሞ ያው በሰዓት ስራን መስራት አለቃን ማክበር
ስለዚህ የሚከበሩ ናቸው የሚከበሩ መስሪያ ቤት ውስጥ ያሉ የሚከበሩ ነው
የግድ ነው የግድ ነው
ፕሮግራማችን ነው ከማጠቃለላችን በፊት ግን እንደው እዚህ ሀገር ያላችሁ ሲያትል ውስጥ ይሄንን ለምዳችሁን ለማካፈል ሌሎች ወጣቶችን ወደዚህ መስመር ለማምጣት ይገባኛል በጣም ሰፋ ያለ ጊዜ ነው የሚወስደው ራሱ ህይወት በራሱ ሩጫው ግን ምን ያደረጋችሁት ነገር አለ ኮሚኒቲ ውስጥ በግል በዙር ልጠይቃችሁታ ካንተ ልጀምር
ጥሩ በሚያሳዝን ደረጃ ብዙም አላደረኩም ለማድረግም ፍላጎት ኖሮኝ ጥሬ ስኬታማ ማልሆንኩም እና እንደውም አሁን ተስፋ ማድረገው እንደዚህ አይነት ፕሮግራም ለኢትዮጵያ ላሉ ብቻ ወጣቶች ብቻ ሳይሆን ለዚህም ሀገር ላሉ የሚሆን በተለያየ አይነት አጋጣሚ እየሰፋ ቢሄድ ደስ ይለኛል። በተወሰነ ደረጃ ግን የጣርኩት አሁንም ስኬታማ ያልሆንኩት እዛው እንኳን ማይክሮሶፍት ያሉትን ኢትዮጵያውያኖች ለማበረታታት እኔ እዛ እንግዲህ
እዚህ ሀገር ማለት ነው ኢትዮጵያ መጣለሁ።
ኢትዮጵያ ከኢትዮጵያ ልጅም
ኢትዮጵያ እዚህ ሀገር ኮሚኒቲ የማህበረሰብ አገልግሎት አለ አይደል? እዚህ ሀገር እሱን ማለት ነው።
የማህበረሰቡ ኮሚኒቲ እንደው ምናልባት አንዳንድ ጊዜ በአመት መዋጮ ሲጠይቁ ከመስጠት እንደዚህ እንደዚህ ከማድረግ ባሻገር ብዙም የሰራሁት ነገር የለም። ማይክሮሶፍት የሚሰሩ ሰዎችን ከኔ 19 አመት እንግዲህ በማይክሮሶፍት አካባቢ 21 አመት ነው ከኔ ተመክሮ እንዲወስዱ አንዳንድ ነገር እንዲማሩና የተሻለ ደረጃ እንዲደርሱ ለማከራቸው ሜንቶር ኮች ምናምን ላደርጋ ልሞክር ብዬ አልተሳካም። ምንም እንትንም ይሄድ ነገር የለውም። አንዳንድ ኢትዮጵያውያኖች ያስተምራሉ ኢትዮጵያውያኖችን እየሰበሰቡ እየሰምቼ እዛም ለመሳተፍ ጥረት አድርጌ ነበር አልተሳካም። ኢትዮጵያን በተመለከተ ግን ጥሩ ስኬታማ የሆነ ነገሮች ሰርቻለሁ። ዩኒቨርሲቲዎች አክቹዋሊ ሄጄ ኢትዮጵያ ውስጥ ሌክቸር አድርጌያለሁ። ብዙ ጊዜ ኢትዮጵያ በሚሄድበት ጊዜ ይሄን ቴክኖሎጂው ምናምን በተመለከተ ጋስት ሌክቸረር ይሆንኩ አድርጌያለሁ። በሁለተኛ ደረጃ ለኢትዮጵያ ፌደራል መንግስት የሶፍትዌር ኳሊቲ ዴቨሎፕመንት ኤንድ ፕሮኩርመንት አሹራንስ የሚለውን ለፌደራል ገቨርንመንቱ መመሪያውን የጻፍኩት እኔ ነኝ። በአይቲ ሚኒስተራቸው ስር የኮምፒውተር ቴክኖሎጂ እንዴት አድርገው መግዛት እና ደግሞ በቤት ውስጥ ዴቨሎፕ ማድረግ እንደሚችሉና ያንን ኳሊቲውን እንዴት እንደሚቆጣጠሩት ለፌደራል ገቨርንመንቱ መመሪያ አውጥቼ ተፈጽሟል።
እሺ እስቲ አጋር እዚህ ላይ አስተያየትሽን ስጭ ነው ያነሳው ጥያቄ ላይ።
በራሴ ላይፍ ውጥረት ምክንያት ብዙ ነገር አላደረኩም። የልጆች እናት ነኝ ሙሉ ስራ አለኝና የሁለት ልጆች እናት ነኝ ትዳር አለና እሱ ራሱን የቻለ ስራ ነው። በኮሚኒቲው ምንም አላደረኩም ግን በእርግጥ እዚህ ሀገር መተው ኢትዮጵያ ለምሳሌ ጥሩ ስራ ይሰሩ የነበሩ ሰዎች በፋይናንስ በአካውንቲንግ ሰርተው እዚህ ሀገር መተው ስራ ማግኘት ያቃታቸው ሰዎች ከአንድ ከ15 በላይ የሚሆኑ ሰዎች ረድቻለሁ። ከዚህ በፊት ማለትም የት ጋር መጀመር እንዳለባቸው እንዴት አድርገው ሬዚሜያቸውን አፕዴት ማድረግ እንዳለባቸው ማን ጋር ሄደው አፕላይ ማድረግ እንዳለባቸው እንዲሁ እንዳጋጠመው ገጠመኝ አይነት ነገሮችን ረድቻለሁኝ። ግን አሁን እውነት ልጆቼም ከፍ ያሉ ስለሆነ ከኢትዮጵያ ኮሚኒቲ ጋር ለመስራት ሐሳብ አለኝ። ሜንቶርሺፕ ፕሮግራም ለመጀመር ከኢትዮጵያ ኮሚኒቲ ጋር ሐሳብ አለኝ። መቼ አላቅም እንግዲህ እና አስተያየቱም ደግሞ ጥሩ ነው። ኮሚኒቲዎቹን አንድ ላይ ለማምጣት ይቻል ጥሩ ነው።
እሺ እንግዲህ እንዴት የሚለውን ደግሞ መጨረሻ ላይ እንመጣለን። ዶክተር ሸጥ
እኔ አረኩት ምለው ነገር ምንድነው ትምህርት ቤት በነበርኩበት ጊዜ አንድ ሁለት ብዬ ቁጥራቸውን አሁን ባላስታውሰውም እኔ ከ2005 እስከ 2014 ድረስ ኖርስ ያትል ኮሚኒቲ ኮሌጅ እና ዩዳብ የተማረ ብዙ ሰው አስጠንቻለሁ። በቋሚነት መጻፍ ሰጣለሁ ወይ ኖት ሰጣለሁ አስጠና ነበር። ለኢትዮጵያ ኮሚኒቲ ደግሞ የ2012ን ኢትዮጵያ ሲያተኙ ኢትዮጵያውያኖችን ተመራቂዎች እንኳን ደስ አላችሁ ለማለት በዝግጅት አዘጋጅቼ እምስ መድረክ መሪ ነበርኩኝ። በዛ ተሳትፎ ያለው እኔው ትልቁ ነገር ነው የምረዳም ነው በማስጠናትና ጥያቄ ማንኛውም ሰው ብዙ ጊዜ ትልቁ ቻሌንጅ ከኮሚኒቲ ኮሌጅ ወደ ዩኒቨርሲቲ ሲገቡ ነው። ዲፓርትመንት መረጣ ላይ የህይወት ታሪክ መጻፍ አለብሽ። እዛ ላይ ብዙ ሰው ረድቻለሁ። ወደ ኢትዮጵያ በተመለከተ ደግሞ መጻፍ ልካለው የለባርዳ ዩኒቨርሲቲ ኢንጂነሪንግ ብቻ የባችለር እና የማስተርስ ቢሆን $50,000 የሚሆን መጻፍ ሰብስቤ እኔ ገዝቼ ሳይሆን በየዩኒቨርሲቲ እየዞርኩ ሰብስቤ ለመላክ ሞክሬ ከባዳ ዩኒቨርሲቲ ፕሬዝዳንት ጋር ተነጋግሬ ፕሮሰሱ በጣም አድካሚ ሆኖ አሁን ዝርዝር ማልፈልገው አልተሳካም። በዛ ምክንያት መጻፉ ለሳውዝ ካሮላይና የበጎ አድራጎት ድርጅት 5 አመት መጻፉን ይዤው ነው ጋዙሬ ከዚህ ካሮላይና ሴልጅ ቤት ከዛ ወደ ሲመጣ ደከመኝና ለዚህ ሀገር ረዳታ ሰጠሁት እና አሁንም እየሞከርኩ ነው።
እሺ እንግዲህ ሁላችሁንም በጣም እናመሰግናለን። በአሜሪካ ድምጽ ተሳታፊዎቻችን ስም አጋር መኩሪያ ከአማዞን የኢንተርኔት ላይ መገበያያ ትልቅ ድርጅት የፋይናንስ ማናጀር እንደዚሁም ዶክተር ሸቱ እንየው የቦይንግ የኳሊቲ ኢንጂነር አቶ መኮንን ካሳ በማይክሮሶፍት በአይቲ ግሎባል ሰርቪስ ኢንጂነሪንግ ዳይሬክተር ሶስታችሁንም በጣም እናመሰግናለን። እንደው ለማጠቃለያ የምሰጠው ይሄን ፕሮግራም ያዘጋጀንበት አንደኛው ምክንያት እናንተም ብቻ እዚህ ጋር ተገናኝተን እንደዚህ ያለው ውይይት አድርገን ለማጠናቀቅ አይደለም። ፕሮግራማችን ጋቢና ቪኦኤ የሚለው ፕሮግራማችን 30 ደቂቃ እንደዚህ ያሉ ወጣቶችን ትምህርት የሚሰጡበት ትምህርት የሚያገኙበት ፕሮግራም እንዲሆን ነው። በኮሚኒቲያችሁ አገልግሎት እንደምትሰጡ የሞከራችሁም እንዳላችሁ እንደዚህ ያሉት ሙከራዎችን ተነጋግረናል። ከዛ በተጨማሪ ደግሞ ሬዲዮናችን ላይ ማስተማር የምንፈልገው ነገር አለ። እንደው በቋሚነት ይሄን መስመር ማስያዝ እንፈልጋለን። በዚህን ያህል ጊዜ ውስጥ ካላችሁን ሬዲዮ ጣቢያችን ፈቃደኛ ነውና እናንተም ብትሳነፉ እንኳን እኛ ጎትጉተን ለአድማጮቻችን ይሄንን ትምህርት እናካፍላለን ብለን እናምናለን። ለዛሬ ግን ሶስታችሁንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ።
አድማጮች ከሶስቱ ባለሙያዎች ጋር ያደረግነው ውይይት ተጠናቋል። በሲያትል በነበረን ቆይታ ያደረግናቸው ሌሎች ውይይቶች ግን ገና አልተጀመሩም። ራሳቸውን መቀየር፣ በትምህርት አሻሽለው በኮምፒውተር ቴክኖሎጂ ሙያ መሰማራት ለሚፈልጉ እንዲሁም የሌሎች ስኬት ለኔ ህይወት ማስተማሪያ ይሆነኛል የምትሉ ሁሉ ራዲዮናችሁን ክፍት አድርጋችሁ ጠብቁን። ከነገ ጀምሮ በተከታታይ በጉዟችን ያገኘነውን እናካፍላችኋለን። የጋቢና በመንገድ ላይ ጉዞ አዘጋጅ ጽዮን ግርማ ነኝ። ካነጋገርኳቸው ሰዎች ብዙ ትምህርት እንደምቀስሙ ጥርጥር የለኝም። ለዛሬው እስከ ፕሮግራሙ ማጠናቀቂያ ከዚህ ሙዚቃ ጋር ልተዋችሁ።
ዛሬ ያለን ጊዜ በዚህ ተጠናቋል። ሄኖክ
በፌስቡክ አዎ አትቪዮ ያማሪክ ላይ በትዊተርም እንደዚሁ በቀጥታ ዝግጅቱን መከታተል ትችላላችሁ። ሐሳቦቻችሁንም እያነሳችሁ ተሳተፉ፣ ተወያዩ።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማግዘር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ፋጹ ጋር በመሆን
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኛለን።